Voice of America.
ጎንደርስ በአማራና ትግራይ ህዝብ መካከለ የተካሄደው ሁለተኛ ዙር ያንድነት ጉባኤ ከተወያየባቸውና መፍትሄ ተሰጥቶባቸዋል ከተባሉት መካከል የትግራይ ጸገዴና የአማራ ጸገዴ ወረዳዎች እንዲሁም የወልቃይት ጉዳይ ይገኙባቸዋል። በዚህ ዙሪያ የአዲስ አበባው ዘጋቢያችን እስክንድር ፍሬው ከአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ ካቶ ንጉሱ ጥላሁን ጋር ያደረገውን ውይይት በትናንቱ ስርጭታችን አሰምተናል። ፕሮግራማችንን የተከታተሉት የወልቃይት ህዝብ አማራ ብሔርተኝነት የማንነት ጥያቄ ሊቀመንበር አቶ በሪሁን ጥሩ የክልሉ መንግስት ቃል አቀባይ አቶ ንጉሱ ከተናገሩት ጋር የማልስማማባቸው ጉዳዮች አሉ ስላሉ ጋብዘናቸዋል። አዲሱ አበበ ነው ያነጋገራቸው።
አቶ በሪሁን፣ በትላንት ፕሮግራማችን የትግራይና የአማራ ህዝብ ሁለተኛ ዙር ያንድነት ጉባኤ ጎንደር ውስጥ በተካሄደበት ወቅት የአማራ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ከዘጋቢያችን እስክንድር ፍሬው ጋር ባደረጉት ውይይት አቶ ንጉሱ የሰጡትን መልስ ትክክል አለመሆኑን ገልጸው ለኛ ስልክ ደውለው ነግረውናልና ዘጋቢያችን በላከው ሪፖርት ላይ አቶ ንጉሱ በሁለት ዋና ዋና ጉዳዮች ላይ መልስ ሰጥተዋል። አንዱ በትግራይ ጸገዴ እና በአማራ ጸገዴ ወረዳዎች ዙሪያ ያለውን ሁኔታ በተመለከተ፣ ከዚያ ደግሞ በወልቃይት ጉዳይ ላይ። የእርስዎ ጥያቄ በየትኛው ላይ ነው አቶ?
በሁለቱም ነው።
በሁለቱም ላይ። እሺ፣ የሰጡትን ላሰማው፣ ታብረን እንደገና እንስማው። አድማጭም ለማስታወስ ይረዳል። ይስማውና በዛ ላይ ይናገራሉ። ያድምጡት።
በሁለቱ ወረዳዎች መካከል በግልጽ የተቀመጠ የተካለለ ወሰን ባለመኖሩ ምክንያት ነው ወደ ግጭት ሲገባ የነበረው። ስለዚህ ይሄ በግል ቦታዎቹን ጠቅሶ፣ ቀበሌዎችን ጠቅሶ፣ አካባቢዎችን ጠቅሶ ወደ አማራ ክልልና ወደ ትግራይ ክልል ይሁኑ ብሎ በስምምነት ማለት ነው የቀበሌዎቹን ህዝብ የአካባቢውን አማክሩ አሳትፉ ውሳኔ ተወስኗል። የወሰኑን ግጭት ለመፍታት የጋራ ስምምነት ተደረሰ ነው የምንለው በማ እዛ አካባቢ በሚኖሩ ህዝቦችና እንዲሁም በክልሎቹ መንግስታት መካከል ማለት ነው።
ምንድን ነው የእርስዎ ጥያቄ ወይም ተቃውሞ?
የጸገዴ ጉዳይ በሁለት መንገድ ከፍለን እንየው። ጸገዴና ጸገዴ የሚባል ነገር አልነበረም። ጸገዴ አንድ ጸገዴ ነው የከፈሉት በ1984 እንዲያውም ደርግ ከተደመሰሰ በኋላ በ1984 ዓመተ ምህረት እኔ ክፍለ ህዝብ ነበርኩኝ። ጸገዴን በሙሉ የሚተዳደረው የነበረው በጎንደር ውስጥ ሆኖ አውራጃው ዳባት በነበሩ ክፍለ ህዝቦች የሚመሩት ነው የነበረው። ከዛ በ1984 ዓመተ ምህረት ግንቦት ወር ኃይሌ የሚባል የቲፒኤልኤፍ ታጋይ የሆነ ጸገዴ ለአስተዳደር ሰፊ ስለሆነ ከሁለት እንክፈለው ብሎ ከሁለት እንዲከፈል ነው ያደረገው። ሲከፍለው ለአስተዳደር አያመችም በሚል መንገድ ነው እንዲከፈል የተደረገ
እና ያኔ ነው ጸገዴ እና ጠገዴ የተፈጠረው ነው የሚሉኝ?
አዎ። ከዛ በኋላ በዛ ወቅት ላይ የነበሩ የአማራ የኢሁድን ክፍለ ህዝቦች ሀፍቴም አንድ ኮማንደርም ነበረ ህዝቡ በተሰበሰበበት በዓሉ ሲያከፍል ለሁለት እንክፈለው ብሎ የከፈለው። ከዛ በኋላ ምንድን ነው የተደረገው? የሽግግሩ መንግስት ሲመረጥ ኃይሌ ባለበት መንገድ የዛኛው ጸገዴ ከሚባለው ወደኛው ጸገዴ እንዲያውም 6 ቀበሌዎችን በሙሉ መስረየስ አስጠምዶ ነው ምርጫውን እንዲመረጥ ያደረገው። ከዛ በኋላ ኃይሌ እስከ 1988 ዓመተ ምህረት ድረስ ሽግግሩ መንግስት እስከሚያልቅ ድረስ የአማራው ጸገዴ የተከፈለው እንዲያስተዳድር ነው የተደረገው። እሱ የቲፒኤልኤፍ አባል ሆኖ ማለት ነው። ስለዚህ ይህን ጉዳይ በማስመልከት በተለያዩ መድረኮች ላይ ነው የተሳተፍኩ። በተለይ የግጨውን ጉዳይ ተነስቶ ይህን ጉዳይ ክርክር ሲደረግ እኔ በተለይ ዳንሻ ላይ የተደረገው አለቃ ጋሬ አሳያሌው ገዱ አገኘ ተሻገር የዞን አስተዳዳሪ ባለበት ደስ ያሰኔ የአስተዳደር ጸጥታ ኃላፊ ባለበት ስንነጋገርና ስምምነት ያልደረስን በአዴን እንደ አቋም ይዞ ሰፊ ክርክር አድርጎበታል። ይህን ጉዳይ ሁለተኛ ሰፊ የሆነ የወልቃይት መሬት ሰው ማጣት ነው የወሰዱት። በሁለቱ መካከል ላይ ይህን ችግር እንዲፈታ 15 ሰው ከጸገዴ 15 ሰው ከጸገዴ ተወጣጥተው እኔ ራሴ አገኘው ተሻገር፣ ደሴ ታምራት፣ ሀብቴ ወርቁ፣ ኃይለ ማርያም፣ ብርሃኑ ወልቼ እነዚህ አመራሮች ናቸው። አሁንም ያሉ አመራሮች ናቸው። ጸገዴ ላይ ሂደን ምስክር እንድንሰጥ እነሱ ምስክር እንዲያመጡ ተደርጎ ምስክርነት ከሰጠነው ውጭ ነው ህዝቡ ከወሰነው ካስተላለፈው ውሳኔ ውጭ ነው ገዱ ግጭውን አሳልፎ የሰጠ። ስለዚህ የሁለቱ ህዝቦች የጋራ ስምምነትም አይደለም አንድ ጠገዴ ነው።
አቶ ንጉሱ ከሁለቱም በኩል የተገኙ ህዝቦች ተስማምተው ውይይት አድርገው ችግሩ የድንበሩ ዝግቡ ተፈታ ብለዋል። እርሶ አልተፈታም ቀድሞም ጠገዴ የሚባል ነገር የለም የሚለው ላይ ነው የሚረጉት?
አዎ አልተፈታም። ሁለተኛ የህዝቡ የድንበር ጥያቄ ማለት
ወደ ወልቃይት ጉዳይ ነው። የወልቃይትም ጉዳይ ተፈቷል ችግር አለ አልተፈታም ቢባል እንኳ ወደ ክልላዊ መንግስቱ ሄደው አቤት ማለት ነው የሚችሉት ብለዋል አቶ ንጉሱ። ለማንኛውም በወልቃይት ላይ ያሉትን ላሰማውትና ስለ ወልቃይት ደግሞ መልሶን ይነግሩኛል።
ተሳታፊዎች አልሰጠውታል ተገቢው መልስም ተሰጥቶታል። የወልቃይትን ጥያቄ በወልቃይት አካባቢ ያለ ህዝብ ማንኛውንም ጥያቄ ለብሔራዊ ክልላዊ መንግስቱ ማቅረብ እንደሚችል የሚኖርበት ክልል መንግስት በድሎኛል፣ አስቀይሞኛል፣ አስከፍሎኛል ካለ ደግሞ ያንን ጥያቄውን ሊያቀርብበት የሚችል ስርዓት ያስቀመጠ ህገ መንግስታዊ ስርዓት ስላለ በዛ መልክ ግን እንደሚስተናገድ እንደ ቀድሞ ሁሉ በዚህ መድረክ ተነስቶ ምላሽ ነው።
ሀሳቡን ይንገሩኝ አቶ በርዞ።
በመሰረቱ የወልቃይት ህዝብ ጥያቄ የተነሳው አሁን አይደለም። በ1972 ዓመተ ምህረት ነው። የዛሬ 40 ዓመት ነው። ቲፒኤልኤፍ ተከዘ ተሻግረው ወልቃይት ሲደርሱ ጌዲዮን ማርከስ እና ተጋሉ ሀርነት ትግራይ እንባላለን የትግራይ ነጻ አውጪ ድርጅት ነን ብለው ሲገልጹ እና ትግራይ ኮንሴፕት ተደማደሩ ነው አገራችን ነጻ ለማውጣት ተፈልጋችሁ ትግሉን ለማድረግ ተሻግረው እሱ ነው ነጻ ማውጣት ያለበት ነበር ያላቸው ወልቃይት። ይሄ በማለቱ ከወልቃይት ህዝብ ጋር ግጭት ነው የፈጠረው። የወልቃይት ህዝብ ማንነቱን ለማስከበር 40 ዓመት በሙሉ ሲታገል በተለይ 1983 በፊት የተደረጉት ትግሎች በደርግና በነበረው ጦርነት የሚሸፈን ስለነበር ነው እንጂ ሁሌ በትግል ውስጥ ነበር። ይህን በመታገል የወልቃይት ህዝብ ለማንነቱ ሲል ያልከፈለ መስዋዕትነት የለም። ሙቷል፣ ታስሯል፣ ተሰዷል። በሌሊት ከየቤቱ እየተወሰደ ጉድጓድ ላይ እየተቆፈረ የተወሰደ ህብረተሰብ በዝርዝር ብቻ እንኳን 408 ሰው ከኔ ጋር አለ። 408
በህዝቡ ላይ ስለደረሰው ችግር አሁን ካወራን ጊዜም አይበቃንም። አሁን የተነሳንበት አቶ ንጉሱ ትላንትና በእኛ ፕሮግራም ላይ የተናገሩት ስህተት ነው የሚል ጥያቄ ነው ያቀረቡትና ጠቅልሉልኝ የአቶ ንጉሱ ሐሰት ንግግር ምንና እንዴት እንደሆነ ይግለጡልኝና በዛ እናበቃለን።
እሺ፣ የወልቃይት ጉዳይ ያልተፈታው የወልቃይት ህዝብ የሚፈልገው ማንነቱ ነው። የወልቃይት ህዝብ የጠየቀው ጥያቄ ህገ መንግስታዊ ጥያቄ ነው የነበረው። ያ ጥያቄ ማለት እኔ አማራ ነኝ፣ አማራ ሊያሰኘኝ የሚችሉ ደግሞ መስፈርቶች አለኝ፣ ባህሌ፣ ወጌ፣ ታሪኬ፣ ስነ ልቦናዊ አማራ ነኝ፣ ስለዚህ እኔ የአማራ ህዝብ ስለሆንኩኝ ይህን ይፈታልኝ ብሎ ለትግራይ ክልል ማመልከቻ አቅርበዋል። ለጻድቃን፣ ለራሷ፣ ለአባይ ወልዱ፣ ለህወሓት ጽህፈት ቤት እና ታላይ ዛፊ በአካል ተገኝተው ነው የህዝቡ ውክልና የያዙትን ሄደው ያቀረቡ። ለፌዴሬሽን ምክር ቤት እኔ 31 ሰውዬ ራሴ ባለሁበት በራሴ በእጅ ነው የሰጠኋቸው። ይሄ አልፈታም። ይሄ ያልተፈታ ጥያቄ ማቅረብ ይችላሉ፣ ቀርቧል። ቀርቦ ግን የፈታው አካል ላይ የለም፣ ሊፈታ አይችልም። የጠገዴ ጉዳይ በመሰረቱ ሁለቱ ህዝቦች ተስማምተው የፈቱትን ጉዳይ አይደለም። ገና ይህን ጥያቄ በረጅሙ በትግል የሚፈታ ነው እንጂ አልተፈታም። በሁለቱ ህዝቦች መካከልም የተፈጠረ ስምምነትም የለም። ሁለቱ ህዝቦች የሚያውቁት ነገር ምንድን ነው? አንድ ጠገዴ መሆናቸውና የአንድ ቤተሰብ ብቻ መሆናቸው ነው የሚያውቁት።
በሁለቱም በኩል የተገኙ ተወካዮች ነበሩ ነው አቶ ንጉሱ ያሉት። ግን
በሁለቱ የነበሩ ተወካዮች በፍጹም አልተስማሙም። የተስማሙት እኛ ምስክርነት በሰጠ ነው ጠገዴ አንድ ጠገዴ ሳይሆን እስከ 1984 ዓመተ ምህረት አንድ ጠገዴ ሆኖ እንደነበረ።
ስብሰባ ላይ እንግዲህ እርሶ ሀሳብ አልነበሩም፣ አቶ ንጉሱ ነበሩ እና ያንን ነው የተናገሩት።
አዎ፣ ምክንያቱም አቶ ንጉሱ የሚናገረው ባላወቀው ነው። ባላወቀው ነገር ላይ አስተያየት መስጠት ጥሩ ይመስለኛል። እኔ በማውቀው ነው ራሴ መረጃ ሆኜ ባቀረብኩት ነው እየሰጠሁ ያለው።
አቶ በሪሁን ጥሩ። የወልቃይት ህዝብ አማራ ብሔርተኝነት የማንነት ጥያቄ መስራችና ሊቀመንበር፣ በአድማጮች ስም አመሰግኖታለሁ። እግዚአብሔር ይስጥልኝ ስለ ጊዜው።
እኔም አመሰግናለሁ።
በሌላ በኩል በነ መብራቱ ጌታሁን ዶሴ የሽብር ክስ ተመስርቶባቸው ክርክር ላይ የሚገኙት የወልቃይት ህዝብ አማራ ብሔርተኝነት የማንነት ጥያቄ ኮሚቴ መሪዎች ጉዳያቸውን ከሚያዩት ዳኞች አንደኛው እንዲነሱላቸው ጠይቀዋል። አቤቱታቸውን በጽሁፍ እንዲያቀርቡ አዞ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል።
አቃቤ ህግ በ2008 ዓ.ም መጨረሻ ላይ ንብረቱ ጌታውን በሚል መዝገብ በሽብሮኛ ድርጅት ክስ የመሰረተባቸው አምስት ሰዎች በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ከተሰየሙት ሶስት ዳኞች መካከል አንዱን በገለልተኝነት ሊዳኙን አይችሉም በማለት እንዲመክሩላቸው ጠየቁ። መብራቱ ጌታሁን፣ ጌታቸው አደመ፣ አታላይ ዛፌ፣ ነጋ ባንቲሁንና አለነ ሻማ የተባሉት እነዚህ ተከሳሾች አቃቤ ሕግ የመሰረተባቸው ክስ የወልቃይትን ሕዝብ የአማራ ማንነት ጥያቄ ሽፋን በማድረግ የሽብር ወንጀል ፈጽመዋል በሚል እንደሆነ ከጠበቆቻቸው አንዱ አቶ አለልኝ ምህረቱ ለቪኦኤ አስረድተዋል። ትናንት ፍርድ ቤት የቀረቡትም አቃቤ ሕግ ቀደም ሲል የሰውና የሰነድ ማስረጃ አቅርቦ ያጠቃለለ ስለነበረ ፍርድ ቤቱ ሊከላከሉ ይገባል ወይም አይገባም የሚል ብይን ሊሰጥ እንደነበረም አቶ አለልኝ ያብራራሉ። ይሁንና ችሎቱ ከተሰየመ በኋላ የተፈጠረው የተጠበቀው አልነበረም። ተከሳሾቹ ከተሰየሙት ዳኞች አንዱ ሊዳኙን አይገባም የሚል አቤቱታ ስላቀረቡ ፈቃድ ጠይቀው ሀሳባቸውን መግለጽ ጀመሩ። አቶ አለልኝ ምህረቱ ዝርዝሩን ነግረውኛል።
ዳኛው ለመቃወም ያበቃቸውን ምክንያት እንዲገልጹ ጠየቀ። ከዛም ያው ሁለቱ አቶ መብራት ጌታና አቶ አታላይ ዛፌ ከዳኞች መካከል አቶ ዘራይ ወልደሰንበት የተባሉት በወልቃይት ጉዳይ ላይ ራሱ የተለየ አቋም አላቸው እና በገለልተኛ ዳኝነት ሊሰጡ አይችሉም የሚል ነበር ጥያቄያቸው እና ከችሎት እንዲመስላቸው ነው። በሚያነሱበት ጊዜ የነበረው ተከሳሽ ሁሉም ተነስተው በአንድ ድምፅ እንደግፋለን አለ ሀሳቡን። ከዛ በኋላ ያው የተጠራው መዝገብ ብቻ መቀጠል አለበት ተብሎ የተጠራው መዝገብ ይቀጥል ተደረገ። ሌሎች ተቀመጡ። ፍርድ ቤት ቅሬታቸውን ከሰማ በኋላ በጠበቆቻቸው ታግዛችሁ ግልጽ የሆነ አቤቱታ በጽሁፍ አድርጋችሁ አቅርቧላቸው። ምክንያቱም ትናንት ያቀረቡት በቃል ነው። እኔም ያው ዘመን የሰማሁት እና በቀጣይ ቀጠሮ እንዳማከራቸው እና በጽሁፍ እንዲቀርብ ተደርጎ ቀጠሮ ለህዳር 14 ቀን 2010 ዓ.ም ተለውጧል።
ለመሆኑ እኒህ ሰውዬ አሁን ነው እንደዚህ ችሎት ላይ የቀረቡት?
ዳኛው ወደ ችሎት የመጡት ከጥቅምት መጀመሪያ አካባቢ ነው። እነዚህ ሰዎች ክስ ዛሬ ሁለተኛ ችሎት ነው። ነገር ግን እንግዲህ ተከሳሾች ይህን ሁኔታ የሰሙት ዳኛው ከተሰየሙ በኋላ ስለሆነ በዛኛው ጊዜ ማቅረብ ካልቻሉ ነገር ነው። አንዳ ሁለት መልሳቸው ዳኛው በማህበራዊ ሚዲያ እና በቴሌቪዥን ክርስቲያን አቋም አላቸው። ዋናይ የአማራ ማነት ጥያቄ ማቅረብ አይችልም የሚል ክርስቲያን አቋም ስላላቸው ገለልተኛ ሆነው ሊዳኛ ችልም የሚል ነው መጣውያ።
እነዚህ ተከሳሾችና ሌሎችም እስከ ሐምሌ ወር 2008 ዓ.ም ድረስ የወልቃይት ሕዝብ የአማራ ማንነት ጥያቄን ለተለያዩ የመንግስት አካላት ለማቅረብ በሕዝብ ተወክለናል ይሉ እንደነበረና ከመንግስት አካላትም ጋር ይወያዩ እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።